ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ ተመልካቾች እንዲሁም ተከታዮቻችን በሙሉ በያላችሁበት። ሰሎሞን አባተ ነኝ። ለመጪው አንድ ሰዓት አብሬያችሁ የምቆየው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 13 2014 ዓ.ም ስርጭታችን ጀመረ። ችግሮችን በሰላም ለመፍታት ዝግጁ መሆኑን የኢትዮጵያ መንግሥት አስታውቋል።
ከኮሚሽነር ባንኮሌ ጋር የተደረገው ውይይት ላይ በሀገራችን ያለውን ችግር በሰላማዊ መንገድ ለመፍታት መንግሥት ባለው ፍላጎት የተነሳ የእስረኞች መፈታት፣ የአስቸኳይ ጊዜ አዋጅ መነሳት፣ የድርድር ኮሚሽን መመስረት፣ እርዳታን በዘላቂነትና በማያቋርጥ ሁኔታ ለማድረስ የተወሰደው አቋም ለሰላም መንግሥት ያለውን ቁርጠኝነት እንደሚያሳይ ገልጸውላቸዋል።
አምባሳደር ዲና ሙፍቲ ናቸው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ። ከዜናው ቀጥሎ ዝርዝር ያለ ዘገባ ይዘናል። በጦርነትና በግጭቶች የተጎዱ የጤና ተቋማትን በሚመለከት ሚኒስቴር መስሪያ ቤቱ የሰጠው ማብራሪያ ዛሬ፣ እንዲሁም አርባ ምንጭ ላይ የተለቀቁ የባልደራስ መሪዎች፣ የፕሬስ ነጻነትና የሳይበር ሕግ በናይጄሪያ በዚህ ምሽት ከያዝናቸው ዘገባዎች መካከል ይገኛሉ። ዝግጅቶቻችንን ወይም አጠቃላይ ስርጭታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ መከታተል ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ ነው። ለምሽቱ በስቱዲዮ መሳሪያዎች ላይ ኦድሬስ ሬጅስ አለ። በቪዲዮ መሳሪያዎች ላይ ራብ ማክሊን አለ። በዌብና ማኅበራዊ መገናኛዎች ላይ አበባየሁ ገበያዋለች። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በዩኤስኤድ ወይም በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት በኩል በሰሜን ኢትዮጵያ እየተካሄደ ባለው ግጭት የተጎዱ ወገኖችን ለመርዳት ወደ 313 ሚሊዮን ዶላር የሚጠጋ ተጨማሪ እርዳታ እየሰጠች መሆኑን ድርጅቱ ዛሬ ባወጣው መግለጫ አስታውቋል። በአፋር፣ አማራና ትግራይ ክልሎች እየተካሄደ ያለው ግጭት ወደ 9 ሚሊዮን የሚጠጉ ሰዎችን ለከፍተኛ የምግብ እጥረት ያጋለጣቸው ሲሆን ወደ 2 ሚሊዮን የሚጠጉ ሰዎች ደግሞ እንዲፈናቀሉ ማድረጉንም ድርጅቱ አስታውቋል። በትግራይ ብቻ 90 ከመቶ የሚሆነው የክልሉ ሕዝብ እርዳታ የሚሻ ነው ያለው መግለጫው፣ በሶስቱም ክልሎች ወደ 1 ሚሊዮን የሚደርሱ ሰዎች በሚቀጥለው ሰኔ ከፍተኛ ረሃብ ለመሰለ አደጋ ሊጋለጡ መቻላቸውን አመልክተዋል። ዛሬ ይፋ የተደረገው አዲሱ እርዳታ ወደ 7 ሚሊዮን ለሚጠጉ ሰዎች አስቸኳይና የተመጣጠነ ምግብ እንዲያገኙ የሚያደርግ ሲሆን የማህበረሰባዊ ጤና ተቋማትን ለማጠናከር የሚውል መሆኑም ተነግሯል። ጦርነት ውስጥ ባለችው ትግራይ እድሜያቸው ከአምስት ዓመት በታች የሆኑ ቢያንስ 1900 የሚደርሱ ህጻናት በተመጣጠነ የምግብ እጥረት መሞታቸውን በክልሉ ጤና ባለስልጣናት የተሰናዳውን ጥናት መሰረት ያደረገው የአሶሺየትድ ፕሬስ ዘግቧል። ጥናቱ እንደ አውሮፓ አቆጣጠር ካለፈው ዓመት ሰኔ እስከ ዘንድሮ ሚያዝያ 1 ድረስ በትግራይ ክልል ያለውን ሁኔታ የተመለከተ መሆኑ ተዘግቧል። ጥናቱ አሁን በአማራ ክልል ቁጥጥር ስር የሚገኘውንና ምዕራብ ትግራይ የተባለውን አካባቢ የማያካትት መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። በጥናቱ የተሳተፉት አንድ ሐኪም ብዙዎቹ ወላጆች ልጆቻቸውን ወደ ጤና ማዕከላቱ ሊያመጡ ባለመቻላቸው በምግብ እጥረት የሞቱት ሕፃናት ቁጥር በጥናቱ ከተጠቀሰው በላይ ሊሆን እንደሚችል አስታውቀዋል። በትግራይ ከሚገኘው 5.5 ሚሊዮን ሕዝብ 90 ከመቶ የሚሆነው እርዳታ የሚፈልግ ሲሆን ከዚህ ውስጥ 115 ሺህ የሚሆኑት በከፍተኛ የምግብ እጥረት ስር የሚገኙ መሆናቸውን የተባበሩት መንግስታት ሪፖርት ያመለክታል። ትግራይ ክልልን በማስተዳደር ላይ የሚገኘው አካል መሪ የሆኑትና የክልሉ ፕሬዝደንት መሆናቸውን የሚናገሩት ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ግልጽ ደብዳቤ ጽፈዋል። በድርጅቱ የግንኙነት ገጽ ላይ ባሰፈሩት ባለ አራት ገጽ ደብዳቤያቸው በኢትዮጵያ በሁሉም ዘርፍ እያሽቆለቆለ ነው ያሉት አሳሳቢ ሁኔታን ዘርዝረዋል። በትግራይ ያለው የሰብአዊ ሁኔታ እንደ ቀድሞ ሁኔታ ሊቀመጥ የሚችል ዓለም ሆኖን ጠቅሰው መንግስታቸው ለሰብአዊነት ሲባል ሰላም ለማውረድ ቢስማማም በሌላ ወገን የተገባው ቃል ተግባራዊ አለመደረጉን አስታውቀዋል። ደብረ ጽዮን በማጠቃለያቸው የሰላም አማራጭ የማይኖር ከሆነ የትግራይን ምድር ሲኦል ያደረገውን እገታ ለመስበር ወደ ሌሎቹ አማራጮቻችን በድጋሚ ለመመለስ እንገደዳለን ብለዋል። በደቡብ አፍሪካ የአገሪቱ ትልቅ ወደብ ላይ ጉዳት ያደረሰው የጎርፍ አደጋ አፍሪካ ወደ ቻይና የምታደርገውን የውጭ ንግድ በተለይም እንደ ኮባልትና ሊቲየም ማዕድናትን ሊያስተጓጉል መቻሉን ባለሙያዎች አመለከቱ። የ400 ሰዎችን ህይወት የቀጠፈውና ወደ 40 ሺህ የሚደርሱ ሰዎችን ያፈናቀለው የጎርፍ አደጋን ተከትሎ የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በዚህ ሳምንት የአስቸኳይ ጊዜ አዋጅ አውጀዋል። ከባዱ ፈተና በጎርፍ ከፍተኛ ጉዳት የደረሰበትን የአገሪቱን ትልቁ ወደብ በድጋሚ ስራ ላይ እንዲውል ማድረግ መሆኑን ፕሬዝደንቱ ገልጸዋል። የደርባን ወደብ በአገሪቱ ትልቁና በአፍሪካ ከፍተኛ እንቅስቃሴ የሚበዛበት የመርከቦች ማስተናገጃ ነው። ለአገራችን ኢኮኖሚ ወሳኝ የሆነው ይህ ወደብ ከፍተኛ ጉዳት ደርሶበታል ብለዋል ፕሬዝደንቱ። በደቡብ አፍሪካ ዓለም አቀፍ የውጭ ጉዳዮች ተቋም የቻይና አፍሪካ ግንኙነት ከፍተኛ ተመራማሪ የሆኑት ኩባስ ቫን ስታደን እንዲህ ይላሉ።
About 20% of total China-Africa trade goes out.
20 ከመቶ የሚሆነውን የቻይናና የአፍሪካ ንግድ የሚተላለፈው በደርባን በኩል ነው። ይሄ በተለይ ከዲሞክራቲክ ኮንጎና ዚምባብዌ የሚመጡ እንደ ኮባልት፣ ነሐስና ሊቲየም የመሳሰሉት ማዕድናትን ያካትታል።
ወደ ወደቡ የሚያደርሰው መንገድ በቀን 13000 ከባድ ተሽከርካሪዎችን የሚያጓጉዝ ሲሆን በአሁኑ ሰዓት 9000 የሚደርሱ ኮንቴነሮች በወደቡ መከማቸታቸው ተገልጿል። በዚህ ወደብ በደረሰው ጉዳት ከፍተኛ ጉዳት የሚደርስባት የደቡብ አፍሪካ ትልቋ የንግድ ሸሪክ የሆነችው ቻይና መሆኑ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሩዋንዳ ፍርድ ቤት ዛሬ ረቡዕ በሰጠው ውሳኔ ሰራተኞቹን በዛፍ ግንድ ላይ ጠፍሮ በማሰር ሊገርፋቸው ሞክሯል የተባለውን አንድ ቻይናዊ የማዕድን ኢንጂነር በ20 ዓመት እስራት መቅጣቱ ተነገረ። ሰዎችን በማሰቃየት የተከሰሰው ቻይናዊው ሱን ሹጂን ሁለት የሩዋንዳ ሰራተኞቹን ዛፍ ግንድ ላይ ያሰረበት የቪዲዮ ምስል ባለፈው ዓመት በማህበራዊ ሚዲያ ላይ ሲዘዋወር እንደነበር ተመልክተዋል። ሱጂን ሁለቱ ሰራተኞች የራሱ ከሆነው ድርጅት ማዕድናትን ሰርቀዋል ሲል ተናግረዋል። በሩዋንዳ የቻይና ኤምባሲ በወቅቱ የሱጂንን ድርጊት ኮንኖ መግለጫ ማውጣቱ ተመልክተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለዩክሬን ተጨማሪ የ800 ሚሊዮን ዶላር እርዳታ እንደሚሰጡ ዛሬ አስታወቁ። እርዳታው 144,000 ጥይቶችን ጨምሮ የከባባድና መለስተኛ የጦር መሳሪያዎችን የሚያካትት መሆኑንም ፕሬዝደንቱ በዛሬው የዋይት ሃውስ መግለጫቸው አመልክተዋል። ዩናይትድ ስቴትስ ባለፈው ሳምንት ተመሳሳይ መጠን ያለው እርዳታ ይፋ ማድረጓ ተገልጿል። አዲሱ እርዳታ በምስራቅ ዶናባስ ግዛት ለሚካሄደው ወሳኝ ውጊያ ከፍተኛ አስተዋጽኦ እንደሚያደርግም ተመልክቷል። በሌላም በኩል የሩሲያው ፕሬዝደንት ቭላድሚር ፑቲን ዛሬ ሐሙስ በዩክሬን ማሪፑል ከተማ የሚገኘው የብረት ፋብሪካ እንዳይደበደብ አዘዋል። ፋብሪካው የመጨረሻዎቹ የዩክሬን ተዋጊዎች የሚገኙበት ስፍራ መሆኑም ተመልክቷል። ፑቲን በቴሌቪዥን በተላለፈ ስብሰባ ላይ ለመከላከያ ሚኒስትራቸው ሰርጌይ ሾይጉ የሩሲያ ኃይሎች ፋብሪካውን ዝንብ እንኳ ሾልኮ እንዳይወጣ አድርገው መክበብ አለባቸው። ያ ከሆነ ስፍራውን መደብደብም ሆነ የሩሲያን ወታደሮች ለአደጋ አሳልፎ መስጠት አያስፈልግም ብለው መናገራቸው ተሰምቷል። መከላከያ ሚኒስትሩም ለፑቲን በኦቮስታል ፋብሪካ ውስጥ 2000 የዩክሬን ወታደሮች መኖራቸውን ገልጸው ቁልፍ የሆነው ወደብና የተቀረው የማሪዮፖል ከተማ ሙሉ በሙሉ ነፃ መውጣቱን አስታውቀዋል። እስራኤል ከፍልስጤማውያን ግዛት ወደ ግዛቷ የተተኮሰውን ሮኬት ተከትሎ ዛሬ ሐሙስ ንጋት ላይ በማዕከላዊ ጋዛ የአየር ጥቃት ማካሄዷን የእስራኤል ወታደራዊ ምንጮች አስታወቁ። ምንጮቹ የእስራኤል ጦር አውሮፕላኖች የጥበቃ ኬላውንና ከምድር ስር የተቀበረውን የሮኬት ማምረቻውን ሞተር መምታታቸውን አስታውቀዋል። በጥቃቱ በአካባቢውን የሚቆጣጠሩት የሐማስ እስላማዊ ቡድኖች ይዞታ የሆኑት ሁለት የማሰልጠኛ ካምፖች መመታታቸው ተነግረዋል። በጥቃቱ የደረሰ ጉዳት አልተገለጸም። ቀደም ሲል ከጋዛ ወደ እስራኤል የተላከ ሮኬት በአንድ መኖሪያ ቤት ላይ መጠነኛ ጉዳት ማድረሱ ቢነገርም የደረሰ ጉዳት አለመኖሩም ተመልክተዋል። ለቀናት በቀጠለው የሮኬት ጥቃት ኃላፊነቱን የወሰደ አካል አለመኖሩም ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
Voice of America.
ደረጀ ደስታ ነው የሰዓቱን ዋና ዋና የዓለም ዜና ያሰማን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ነው ያለ ነው። በዌብ ላይ amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ ዝግጅቶቻችንን በቀጥታ መከታተል ትችላላችሁ። ሐሙስ ሚያዝያ 13 2014 ዓመተ ምህረት አውራምባ ማህበረሰቡ 50ኛ ዓመቱን አከበረ።
ትልቁ ሀብት ግን ደሰው። ሁለተኛ ደረጃ ገንዘብ ምንድን ነው? ራስን የምትሸፍንበት፣ ደካማ ገንዘብን የምታግዝበት፣ የቸገረህን ነገር የምታሟላበት ሁለተኛ ደረጃ ገንዘብ ብለን ያለ
የአውራምባ መስራች ዙምራ ኑሩ ናቸው። በዚህ ምሽት ዝርዝር ያለ ዘገባ ይዘናል። አሁን ለምሽቱ ከያዝናቸው ዘገባዎች ወደ አብይ ርዕስ እንለፍ። የኢትዮጵያን ችግሮች በሰላም ለመፍታት መንግስቷ ዝግጁ መሆኑን አስታውቋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ባለፈው ሳምንት ውስጥ ከአፍሪካ ህብረት የሰላም የፖለቲካና የጸጥታ ጉዳዮች ኮሚሽነር ባንኮሌ አዴዎዬ ጋር ተገናኝተው በዚሁ ጉዳይ ላይ መምከራቸውን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች ዛሬ ተናግረዋል። ኢትዮጵያ ውስጥ ባጋጠሙ ጦርነትና በሌሎችም ድርቅ በመሳሰሉ ችግሮች ምክንያት ወደ 24 ሚሊዮን የሚጠጋ ቁጥር ያለው ሰው ለአስቸኳይ እርዳታ ጠባቂነት መጋለጡን አምባሳደር ዲና ሙፍቲ አክለው ገልጸዋል። በተጨማሪም ከኢድ እስከ ኢድ በሚል ለተሰየመ የኢትዮጵያ መንግስት ጥሪ በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ምላሽ እየሰጡ መሆናቸውን አምባሳደሩ አክለው ተናግረዋል። ሩሲያ ኤምባሲ ላይ ለሩሲያ በውትድርና ለመመልመል ተሰልፈው ስለነበሩ ኢትዮጵያውያንም አምባሳደር ዲና ተናግረዋል። ኬኔዲ አባተ የአምባሳደር ዲና ሙፍቲን መግለጫ ተከታትሎ የሚከተለውን ዘግቧል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ አቶ ደመቀ መኮንን ባለፈው ሳምንት ከአፍሪካ ህብረት የፖለቲካ የሰላምና ጸጥታ ጉዳዮች ኮሚሽነር አምባሳደር ባንኮሌ አዴዎዬ ጋር ውይይት ባደረጉበት ወቅት የህብረቱ ኮሚሽን የኢትዮጵያን ጉዳይ በተመለከተ የሚከተለውን አቋም አድንቀው መንግስት ችግሮችን በሰላም ለመፍታት ዝግጁ መሆኑንና ለዚህም ከህብረቱ ጋር እንደሚሰራ መግለጻቸውን ተናግረዋል።
ከኮሚሽነር ባንኮሌ ጋር የተደረገው ውይይት ላይ ሀገራችን ያለውን ችግር በሰላማዊ መንገድ ለመፍታት መንግስት ባለው ፍላጎት የተነሳ የእስረኞች መፈታት፣ በተለይ ከፍተኛ የፖለቲካ ሰዎች፣ የአስቸኳይ ጊዜ አዋጅ መነሳት፣ የድርድር ኮሚሽን መመስረት፣ እርዳታን በዘላቂነትና በማያቋርጥ ሁኔታ ለማድረስ የተወሰደው አቋም ለሰላም መንግስት ያለውን ቁርጠኝነት እንደሚያሳይ ገልጸውላቸዋል። ከዚህም አልፎ የአፍሪካ ልዩ ልዑክ ፕሬዚደንት ኦባሳንጆ፣ የቀድሞ የናይጄሪያ ፕሬዚደንት፣ ለሰላም በዚህ አካባቢ እየተመላለሱ የሚያደርጉትን ጥረት የአፍሪካ ኮሚሽንም ሆነ ኢትዮጵያ እንደሚደግፍና ጥረታቸው የተሳካ እንዲሆን በመንግስት በኩል ያለው ፍላጎት ተገልጾላቸዋል።
መንግስት ለሰብአዊነት በሚል ግጭት ማቆሙን ይፋ ካደረገ በኋላ ወደ ትግራይ ክልል በየብስ የሚደረገው የሰብአዊ ድጋፍ አቅርቦት አነስተኛ ስለመሆኑ ከህወሓት ባለስልጣናትና አንዳንድ ግለሰቦች የሚቀርቡ ክሶችን በመጥቀስ ለተነሳላቸው ጥያቄ አምባሳደር ዲና ተከታዩን ምላሽ ሰጥተዋል።
የሁማኒታሪያን ትሩስ በመታወጁ በርካታ ሀገሮች ሁማኒታሪያን ትሩሱን ኦልሬዲ ከመጀመሪያው ጀምሮ ቀጥሉበት የሚል ነገር ነው። በመሆኑም ውጤትም አለው። አንዳንድ ሰዎች የሚሰጡት አስተያየት በዚህ ይረካሉ፣ ደፍኒትሊ መርካትም የለባቸውም፣ አንዳንዶቹ አይረኩም። ስለዚህ ይህንን ነገር ክሪቲካሊ ቢያዩት ቢተቹት ብዙም የሚደንቅ ነገር አይሆንም። ነገር ግን በመንግስት በኩል አሁንም ያለው ኮሚትመንት እንዳለ ነው። በመንግስት በኩል ይህን ለማበላሸት ይህ ሂደት እንዲቆም ለማድረግ የሚደረግ ምንም ነገር አይኖርም፣ የለምም፣ ወደፊትም እንደማይኖር ነው። ነገር ግን ከሌላው ወገን ሙሉ ትብብር ይጠይቃል። እዛ ጋር
ጉድለት እንዳለ ይታወቃል። ሁልጊዜ የምንለው ነው። ዓለም አቀፍ ህብረተሰቡም እዚያ ላይ ፕሬዠር ማድረግ አለበት፣ ጫና ማሳደር አለበት። ይህንን ሁልጊዜም የነገርናቸው ነው።
በኢትዮጵያ ከግጭትና ከድርቅ ጋር በተያያዘ ከ24 ሚሊዮን በላይ ዜጎች እርዳታ እንደሚያስፈልጋቸው በመጠቆም አቶ ደመቀ መኮንን ከቢልና ሜሊንዳ ጌትስ ፋውንዴሽን ዓለም አቀፍ ልማት ፕሬዚደንት ክሪስቶፈር ኤልያስ ጋር ከትናንት በስቲያ ሚያዝያ 11 ውይይት ባደረጉበት ወቅት ተጎጂዎችን መደገፍ በሚቻልበት ጉዳይ ላይ መምከራቸውንም አምባሳደር ዲና ገልጸዋል።
በግጭትና በጦርነት ምክንያት በኢትዮጵያ ውስጥ ከ24 ሚሊዮን ህዝብ በላይ ዜጎች እርዳታ ፈላጊ መሆናቸውም ለፋውንዴሽኑ ኃላፊ ገልጸውላቸዋል። የፋውንዴሽኑ ፕሬዚደንትም ይሄ ፋውንዴሽን ለኢትዮጵያ ልማት አስተዋጽኦ ማድረጉ እንደሚቀጥል በተጠቀሱት መስኮች አረጋግጠዋል።
ሰሞኑን በርካታ ኢትዮጵያውያን ለውትድርና ለመመዝገብ በሩሲያ ኤምባሲ ተሰልፈው የመታየታቸውን ጉዳይ መንግስት እንዴት እንደሚመለከተው ለተነሳላቸው ጥያቄም አምባሳደር ዲና ሙፍቲ ምላሽ ሰጥተዋል።
ሩሲያ ኤምባሲ እኔ አሁን ለማካሄደው ጦርነት በቂ የሰው ኃይል አለኝ ፍላጎትም የለኝም። ስለዚህ ማንንም ዜጋ በዚህ እየመለመልኩ አይደለም ብሏል። እግረ መንገዱን ግን ምናልባት አገሬን ለደገፉ ወገኖች ምስጋና አቀርባለሁ የሚለውን ስቴትመንቱን ማየቱ ነው የሚሻለው። ውጭ ጉዳይም ይሄ ኤምባሲ በቬና ኮንቬንሽን መሰረት እየሰራ ያለ ነው የሚለው ያንኑ ኑሪ ኮንፈርም ያደረገው። ከዚህ ውጭ ምንም ነገር የለም። ምክንያቱም ነገ የሚታይ ነገር እኮ ነው ወደ እንትን የሚሄድ ከሆነ። ስለዚህ እኛ በቬና ኮንቬንሽን የምንመለምለው ነገር የለምም፣ አንመለምልምም፣ በቂ ወታደር አለን፣ ፍላጎትም የለንም ነው እያሉ ያሉት። እሰየው፣ ይህንኑ ነው የሚያንጸባርቀኛ መልእክትም ማለት ነው።
ከኢድ እስከ ኢድ በሚል ስያሜ የቀረበውን ታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል ዜጎች ወደ ሀገራቸው መግባት መጀመራቸውንም ነው የገለጹት።
ዜጎች አሁን የኢድን በዓል ለማክበር ወደ ሀገር ቤት እንዲመጡና ዘመዶቻቸውንም እንዲያዱ እግረ መንገዳቸውን ሀገራቸውንም መርዳት የሚችሉበትም ሁኔታ ለመፍጠር እንዲቻል ጥሪ የተደረገበት ሁኔታ ነው ያለው። እዚህ ላይ በዚህ በሂደቱ ላይ ከጎረቤት ሀገሮች ከአውሮፓና ሰሜን አሜሪካ ሚስዮን መሪዎች ጋር በሂደቱ ላይ ውይይት ተደርጓል። ይህን በሚያንቀሳቅሰው ብሔራዊ ኮሚቴ አማካኝነት ማለት ነው። በርካታ ዜጎች ይመጣሉ ተብሎ ይጠበቃል። አንዳንዶቹም መምጣት እንደጀመሩ ነው።
በተለያዩ የውጭ ሀገራት በችግር ላይ የሚገኙ ኢትዮጵያውያንን የማስመለሱ ስራ መቀጠሉንም በመግለጫቸው ያነሱት አምባሳደር ዲና ባለፈው ሳምንት ከሳውዲ አረቢያ በተጨማሪ ከኩዌትና ከሊባኖስም የተለያየ መጠን ያላቸው ዜጎች እንደተመለሱ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ምክንያት የተጎዱና የወደሙ የጤና ተቋማትን መልሶ የመገንባት ሥራ በከፊል መጀመሩን የጤና ሚኒስቴር ዛሬ አስታውቋል። ሚኒስትር ዴኤታው ዶክተር አየለ ተሾመ ዛሬ ከጋዜጠኞች ጋር ተነጋግረው ነበረ። በአማራና በአፋር ክልሎች ውስጥ ባሉ አካባቢዎች 36 ሆስፒታሎች ወደ ሥራ ተመልሰው መግባታቸውን ተናግረዋል። በግጭቶች ውስጥ ግን በሀገሪቱ ውስጥ ከ3000 በላይ የጤና ተቋማት ጉዳት እንደደረሰባቸው አክለው አመልክተዋል። ፀሐይ ዳምጦ ተከታትላለች የሚኒስትር ዴኤታውን ዘገባ መግለጫ።
በአማራ ክልል 40 ሆስፒታሎች፣ 452 ጤና ጣቢያዎችና 1728 የጤና ኬላዎች፣ በአፋር ክልል 2 ሆስፒታሎች፣ 24 ጤና ጣቢያዎችና 52 ጤና ኬላዎች ጉዳት የደረሰባቸው ሲሆን በኦሮሚያ ክልልና በኒሻንጉል ጉሙዝ ክልል 6 ሆስፒታሎችና 36 ጤና ጣቢያዎች፣ በአጠቃላይ ከ3000 በላይ የጤና ተቋማት በኢትዮጵያ ውስጥ ዓመት ከመንፈቅ በላይ በቆየው ጦርነት ጉዳት እንደደረሰባቸው ጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ እንዳብራሩት 87 በመቶ የሚሆኑ የወደሙ ጤና ተቋማት አሁን ወደ ስራ ገብተዋል ብለዋል።
በአሁኑ ሰዓት 36ቱ ወደ ስራ እንዲገቡ ተደርጓል። በመልሶ ማቋቋሙ የደረሰባቸውን ጉዳት፣ የመሰረተ ልማት ጉዳት፣ የሕክምና ግብአት፣ ሕክምና መሳሪያዎች ጉዳት በመጠገንና በመተካት አንዳንድ ነገሮች በግብአት ምክንያት ውጣ ገባ ቢኖርም ወደ ነበሩበት የአገልግሎት ሂደት እንዲመለሱ ተደርጓል። 6ቱ ሆስፒታሎች ሰዎች አሁን ስራ ያልጀመሩት በሴኩሪቲ ቀጠና ውስጥ ስለሆኑ ነው። አስቸጋሪ ስለሆነ ነው። ጤና ጣቢያዎቹ ስንመጣ 414 በአማራ፣ 20 በአፋር፣ 33 በኦሮሚያ። ከቤኒሻንጉል ብዙ መረጃ ማግኘት የቻለ ስላልሆነ ነው ለጊዜው ወደ ስራ እንዲገቡ ተደርጓል።
በጦርነቱ ወቅት 124 አምቡላንሶች የተዘረፉና የወደሙ ሲሆን ጉዳት የደረሰባቸውን የመጠገንና 13 አዳዲስ አምቡላንሶች የመላክ ስራ እንደተከናወነ የሚኒስቴር መስሪያ ቤቱ መረጃ ያመለክታል። በጦርነቱ ሳቢያ ኢሰባዊ ድርጊት የተፈጸመባቸው ዜጎችን ከስነ ልቦና ጉዳትና አካላዊ ጉዳቶች ለመታደግ የአንድ መስኮት የጤና አገልግሎት በየጤና ተቋማቱ መሰጠት ተጀምሯል ሲሉ ዶክተር አየሌ ገልጸዋል።
የዋን ስቶፕ ሾፕ ክሊኒክ የሚለውን ማቋቋም ነው አንዱ ስራችን የነበረው። ስለዚህ ቀጠናዊ የሆኑ ዋን ስቶፕ ሾፕ የምንላቸው በአንድ ጊዜ እንደዚህ አይነት ጉዳት የደረሰባቸው ሰዎች አገልግሎት የሚያገኙባቸው ተቋማት ፈጥረናል። በግልጽ የወጡትና እየቀረቡ ያሉትን ብዙም አላስቸገረም። አሁን ትልቁ ስራ እየሰራን ያለ ነው የዳሰሳ ነው። እንዲያው ራሳቸውን ወደ ውጭ ያላወጡ በየቤቱ ያሉ ሰዎች ስላሉ እነሱን ያማከለ አገልግሎት መሰራት ስላለበት እዛ ላይ ነው እየሰራን ያለ ነው። የተሰማራ ቡድን አለ ይህንን ብቻ የሚከታተል በአማኑኤል ስፔሻላይዝድ ሆስፒታል በኩል ስነ ልቦና ባለሙያዎች ጭምር እየሄዱ ስልጠናዎች እየተሰጡ ነው። ስልጠናዎች የሚሰጡት በዛው ከዛው ካሉ ባለሙያዎች ውስጥ ይህንን አገልግሎት ለሚያስቀጥሉ እየሰጡ ነው ያሉት። ሕክምና አገልግሎትም እየሰጡ ነው ያሉት እና በዛ ደረጃ ነው ያለው እና
ሚኒስትሩ አክለው 6 የኃይል ሆስፒታሎች ግጭት ባለባቸው አካባቢዎች በመሆናቸው ወደ ነበሩበት ለመመለስ ያልተቻለ መሆኑን ገልጸዋል። ነገር ግን በጤና ጣቢያ ደረጃ በአማራ ክልል 414፣ በአፋር ክልል 20፣ በኦሮሚያ 33 የወደሙ ጤና ጣቢያዎች መልሶ በመገንባት ድንገተኛና መሰረታዊ የጤና አገልግሎት እየሰጡ መሆኑን ዶክተር አየለ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ እንሸጋገራለን። በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ውስጥ ተይዘው የነበሩ የባልደራስ ለእውነተኛ ዲሞክራሲ መሪዎች ትናንት መለቀቃቸውን ፓርቲው አስታውቋል። የባልደራስ መሪዎች የተያዙት ቀድሞም ቢሆን እንቅስቃሴያቸውን በከተማው ያደርጉ የነበረውን ቀድሞ ባለማሳወቃቸውና ከፖሊስ ጋር በፈጠሩት ግጭት ወይም አለመግባባት እንደሆነ የከተማው የሰላምና ጸጥታ ቢሮ አስታውቋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
የፓርቲው ሊቀመንበር አቶ እስክንድር ነጋ ትናንት ሚያዝያ 12 2014 ዓ.ም በደቡብ ክልል አርባ ምንጭ ከተማ ከባልደረቦቻቸው ጋር ታስረው ዛሬ ጠዋት መለቀቃቸውን ከአዲስ አበባ በስልክ ለቪኦኤ ገልጸዋል። የፓርቲው ስራ አስፈጻሚ ኮሚቴ አባልና የድርጅቱ የአደረጃጀት ጉዳይ ኃላፊ አቶ ስንታየው ቸኮል፣ የፓርቲው ዘጋቢ ወግደረስ ጤናውና የካሜራ ባለሙያ አቶ ስራፌል አንዳርጌ አብረዋቸው ታስሮ እንደነበረ የተናገሩት ሊቀመንበሩ የፓርቲው አመራሮች ወደ አርባ ምንጭ የሄዱበትን ምክንያትና የታሰሩበትን ሁኔታ አስረድተዋል።
ባልደራስ በከተማ ደረጃ ከተመዘገበው የፖለቲካ ድርጅትነት ወደ ሀገር አቀፍ ፖለቲካ ድርጅትነት እያሳደግ ነው ነው ያንን ለማድረግ ፊርማ ማሰባሰብ ይጠበቅብናል። በሀገር አቀፍ ደረጃ ከአራት ክልሎች ይህንን ሂደት ለማስጀመር የመረጥ ነው ከአርባ ምንጭ ከተማ ነው። ይህን አስመልክተን ከምርጫ ቦርድ የተሰጠንን ፍቃድ ፊርማ ለማሰባሰብ ትብብር እንዲደረግልን የሚገልጸውን ደብዳቤ ይዘን ወደ አርባ ምንጭ ሄደን ለዞኑም ለከተማውም ህዝባዊ ስብሰባ እንዲፈቀድልና የፊርማ ማሰባሰቡ እንዲበት ለማስጀመር ጠይቀን ነበር። ከተፈቀደ በኋላ ግን ከላይ በመጣ ትዕዛዝ ተከልክሏል። በህዝባዊ ስብሰባ ጠፍተን የፊርማ ማሰባሰብ ሂደቱን ማስጀመር ባንችልም ግን ሌላ መንገድ ማስጀመር ስለምንችል ወደ አርባ ምንጭ ተጉዘን ትላንትና ሚያዝያ 12 የፊርማ ማሰባሰብ ንቅናቄውን አስጀምረናል። ይህንን እንሰራ ከዋልም በኋላ ማታ ወደ አንድ ሰዓት አካባቢ ያረፍንበት ሆቴል ድረስ ከፍተኛ ቁጥር ያለው ፖሊስ ኃይል መጥቶ አራታችንን ከሆቴል ቤት አውጥቶ ፌቻ የሚባል የፖሊስ ጣቢያ ወስዶናል።
ታስሮ ያደሩበት እስር ቤት የማይመች እንደነበረ ገለጹት አቶ እስክንድር፣ የታሰርነውም በበላይ ትእዛዝ ነው ስሉ ተናግሯል።
የታሰርንበት ክፍል መብራት የለውም። መብራት ብቻ ሳይሆን ፍራሽም የለውም። ስለዚህ ከፊሎቻችን ወንበር ላይ ቁጭ ብለን አድረናል። ከፊሎቻችን ደግሞ መሬት ላይ ወለሉ ላይ ያለ ፍራሽ ተኝተን አድረናል ማለት ነው። እና ጠዋት መጥተው ቃላችንን መቀበል ጀምሮ ነበር። ሆኖም ግን አሁንም እዛ ቃላችን እየሰጠን ባለንበት ሰዓት ላይ ከበላይ በስልክ ትዕዛዝ እንዲቆም ተደርጎ ወደ ዞኑ መምሪያ ሄደን ከዞኑ መምሪያ ደግሞ ቀጥታ ፖሊሶቻችን ሆን ወደ አርባ ምንጭ ፖሊስ ጣቢያ ሄደናል እና ከዛ ተሳፍተን ወደ አዲስ አበባ መጥተናል ማለት ነው።
የጋሞ ዞን አርባ ምንጭ ከተማ አስተዳደር የሰላምና የጸጥታ ቢሮ ኃላፊ አቶ ኃይለ ሚካኤል ቡላንታም የፓርቲ አመራሮች ወደ አርባ ምንጭ መግባታቸውን ለአካባቢ መስተዳድር ባለማሳወቃቸውና ይህንን ተከትሎ ለቀረበላቸው ጥያቄ ከፖሊስ ጋር በነብራቸው ተገቢ ባልሆነ ይሰጣ ገባ መታሰራቸውን ተናግሯል።
ለላው ቢቀር ለራሳቸው የግል ሴኩሪቲም ቢሆን ያከባቢ መስተዳድሩን አሳውቀው የሚያደርጉትን ፖለቲካዊ እንቅስቃሴ ማድረግ ይቻላል ማሳወቅ ማለት ነው። ስለዚህ ይሄን ባለማድረጋቸው መረጃ ሰማንና ተንቀሳቅሰን እነሱ ያሉበት ቦታ ጸጥታ አካሉ ፖሊስ ኃይል ገባ። እነሱን ፖሊስ ኃይልን በአግባቡ ባለማስተናገዳቸው የተነሳ ፖሊስ ደግሞ እነሱን በቁጥጥር ስር አዋለና በእጃቸው ያለው ነገር በርብሮ ምን ብሎ አይቶ ለምንድን ነው ህጋዊ ፍቃድና ምን ይዛችሁ የሚመለከተው አካል ጋር ተነጋግራችሁ ማገቡበት ምክንያት ምንድን ነው? ፖለቲካሊ መነጋገር ያለበት ነገር በጠረጴዛ ዙሪያ የሚነገር ነገርና የሚጠይቀውን ለተሳካል የሚነገረው ነገር ለይቶ ማወቅ አለበት። በዚህ ሂደት ላይ ተግባብተን እሱም አይ ማሳወቅ ነበረብኝ ተፈቅዷል የምን ነገር ስለሰማው ነው እም እንደዚህ ያንኩትና ከእናንተ ጋር የሚያጋጨኝ ነገር የለም በጣም አመሰግናቸዋል አለ ፈታ ነው።
የባልደራስ ፓርቲ ሊቀመንበር አቶ እስክንድር ደግሞ ከፖሊስ ጋር ግጭት እንዳልነበራቸው ተናግሯል።
ምን በምን ላንግባባ እንችላለን? ከተማ ነዋሪ ጋር በምንም ተአምር ልንጋጭ አንችልም። ፖሊሶችም ጋር ምንም ሊያጋጭ ላይቀኝ አይችልም። መጡ ምንድን ነው የምታደርጉት አሉ። ያው ፊርማ ማሰባሰብ ጀምረናል አልናቸው። በምን አግባብ ነው ይህን የጀመራችሁት አሉ። እሱ እኮ መተን የከተማ መስተዳድሩ ጋር ተነጋግረን ተፈቅዶልን የነበረውን ሂደት ያስረዳናቸው። ሆኖም ግን እነሱ ከበላይ መጣ ትዕዛዝ ስለነበራቸው ወስደው አስረውናል። ከእነሱ ጋር ስለተጣላን ወይም ከእነሱ ጋር አምባጓሮ ለፈጠርን አላሰሩም ነው። በባህሪያችንም እኛም አምባጓሮ የምንፈክር አይደለም።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች ወደ ከተማው አስፈቅዶ እንደገቡ መግለጻቸውን ገልጠን በጉዳዩ ላይ ምላሽ እንዲሰጡ የጠየቅናቸው አቶ ኃይለ ሚካኤል
ማንን ያስፈቀዱት? እንግዲህ እኔ ካቢኔ አባል ነኝ። ስፈቀደ ከተማለ ከንቲባው ጋር ከደረሰ ምንን ይደርሳል? ከንቲባው በአጋጣሚ በስራ አማካኝነት እዚህ ከተማ ላይ የለም። የእሱ ደብዳቤ ቢገባም ራሱ ንጋ ነው የሚመራው፣ አልመጣም። እኔ መጀም እኮ ይህን ጠይቃለሁ። እሱ አምን አልኮ እንዴት ነው ሁለት ቃል የምናገረው? በጣም ደስ የማይል ነገር ነው።
የፓርቲው አመራሮች ከበላይ አካል በመጣ ትእዛዝ ጫና ምክንያት መታሰራቸውን መግለጻቸውን በተመለከተም አቶ ኃይለ ሚካኤል ይህንን ብሏል።
ጫና አይደረግም እንዴ? እሱ ጫና ቢደረግ ይሄ ሁሉ ፖስት ያደረገውን ነገር ሁሉ እሱ ራሱ ያሳይን ያደረግ ነበር እንዴ? ኤርፖርት ላይ ገና ሲወርድ አይደል እንደ በደረሰ መረጃ እዛው ኤርፖርት ላይ መያዝ አይቻልም? ጫና ማድረግ አይቻልም?
ባልደራስ ለእውነተኛ ዲሞክራሲ ፓርቲ የምርጫ ቦርድ ደንብና ህጋዊ ሂደቱን ተከትሎ ትግሉን እንደሚቀጥል የገለጠ ሲሆን የአርባ ምንጭ ከተማ አስተዳደር ደግሞ በመደማመጥና በመቻቻል ላይ የተመሰረተ ዲሞክራሲያዊና የሰለጠነ አካሄድ መከተል አሻል ለአገሪቱም የሚበጀው ይሄ ነው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ተከታዮቹ ዘገባዎች ከኢትዮጵያ ውጭ ይወስዱናል። በናይጄሪያ በኢንተርኔትና በኮምፒውተር ስርዓቶች ላይ የሚፈጸሙ ሳይበር ወንጀሎችን የሚመለከት ህግ ላይ የምዕራብ አፍሪካ ሀገሮች የኢኮኖሚው የምጣኔ ሀብት ማህበረሰብ ኤኮዋስ ያሳለፈው ውሳኔ የኤኮዋስ ፍርድ ቤት ነው ውሳኔውን ያሳለፈው ያስደሰታቸው መሆኑን የሰብአዊ መብቶች ተሟጋቾች እየተናገሩ ነው። ተሟጋቾቹ ግን የናይጄሪያ መንግስት ይህንን 15 አባላት ያሉትን የአካባቢውን ማህበረሰብ ውሳኔ ላይቀበል ይችላል፣ ተግባራዊ ላያደርግ ይችላል የሚል ስጋት እያንጸባረቁ ናቸው። ቲሞቲ አቢዞ ከአቡጃ ያጠናቀረው ዘገባ አለ። ስምንሽ የቆየ እንደሚከተለው ታቀርበዋለች።
መቀመጫውን በጋና አክራ ያደረገው የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኤኮዋስ ፍርድ ቤት ዳኛ የሆኑት ኬኩራ ባንጉራ ናይጄሪያ እንደ አውሮፓውያን አቆጣጠር በ2015 ባጸደቀችው የሳይበር ወንጀል ሕግ ውስጥ የሚገኘው አንቀጽ 24 የአፍሪካ ሰብአዊ መብቶችን ድንጋጌ የሚጻረር በመሆኑ ባለስልጣናቱ ማሻሻያ እንዲያደርጉ ትዕዛዝ አስተላልፈዋል። አወዛጋቢው ሕግ ማንኛውም ሆን ብሎ ሐሰተኛ መረጃ በድህረ ገጽ ላይ ሲያትም የተገኘ ግለሰብ እስከ 3 ዓመት እስር ወይም ከፍተኛ ቅጣት እንደሚጣልበት ያስቀምጣል። ይህም ዜጎችን በተለይ ባለስልጣናትን የሚተቹ ዜና የሚያትሙ ጋዜጠኞችን ለማጥቃት ጥቅም ላይ ውሏል። ናይጄሪያ የአፍሪካ ሰብአዊ መብት ድንጋጌ ፈራሚ ስትሆን የናይጄሪያ ባለስልጣናት በውሳኔው ላይ እስካሁን ያሉት ነገር የለም። የማህበራዊና ኢኮኖሚያዊ መብቶች ተጠያቂነት ወይም ስራፕ የተሰኘው የመብት አቀንቃኝ ተቋም ህጉን ለአመታት ሲቃወም የኖረ ሲሆን አሁን ፍርድ ቤቱ የወሰነውን ውሳኔ አድንቋል። ኮላወሬ አልዋዳሬ የተቋሙ ምክትል ዳይሬክተር ናቸው።
በመጨረሻ ፍርድ ቤቱ ከኛ ጋር በመስማማቱ ደስተኛ ነን።
የሳይበር ወንጀል ህግ በሙስና ዙሪያ የሚዘግቡ ጋዜጠኞችን ለማሰር ጥቅም ላይ ውሏል። ለምሳሌ ክሮስ ሪቨር ዋች የተሰኘው ጋዜጣ አታሚ አግባ ጃሊንጎ እንደ አውሮፓውያን አቆጣጠር በ2019 ዓ.ም በመንግስት ሙስና ዙሪያ ባወጣው ዘገባ ህጉ ተጠቅሶ ለእስር ተዳርጓል። በእስሩ ወቅትም ኢሰባዊ የሆነ አያያዝ እንደገጠመው ጋዜጠኛው ይናገራል።
ሊያወርዱኝ ነበር የፈለጉት። እኔን እንደ ማሳያነት ሊጠቀሙብኝ ፈልገው ነበር። በሚቀጥለው ቀን ጠዋት በአንድ ቶዮታ ሃይላንደር መኪና የኋላ ዕቃ መጫኛ ውስጥ ከተቱኝ። ከዚያ 26 ሰዓት የፈጀውን ጉዞ ጀመርን።
በአቡጃ የሚገኘው የኤኮዋስ ፍርድ ቤት ጃሊንጎ ከቀረበበት ክስ ነጻ እንዲሆንና መንግስት የ75,000 ዶላር ክፍያ እንዲከፍለው ወስኖለታል። የናይጄሪያ ባለስልጣናት ህጉን የዜጎችንና የሚዲያን ነጻነት ለመንፈግ ተጠቅመውበታል የሚለውን ክስ አይቀበሉም። ኤኮዋስ ያሳለፈው ውሳኔ በናይጄሪያ ለሚገኙ ለሰብአዊ መብት አቀንቃኞችና ለሚዲያ ነጻነት ተሟጋቾች ትልቅ ድል ቢሆንም አልዋዳሬ አሁንም አሳሳቢ ጉዳዮች እንዳሉ ይገልጻሉ። እስካሁን ኤኮዋስ ውሳኔ ከሰጠባቸው ጉዳዮች በናይጄሪያ ባለስልጣናት ተግባራዊ የተደረጉት 30% የሚሆኑት ብቻ ናቸው። በመሆኑም ባለስልጣናቱ ይህንንም ውሳኔ በፍጥነት ተግባራዊ ሊያደርጉት ይችላሉ የሚል ስጋት አላቸው።
There have been lots of judgments obtained by SERAP itself against the government that way.
የኛ ተቋም ብቻ አቅርቧቸው የነበሩና ከኤኮዋስ ውሳኔ የተሰጠባቸው ግን የናይጄሪያ መንግስት ያልፈጸማቸው ብዙ ጉዳዮች አሉ። ያ ግን እኛ ህዝቡን ከማንቀሳቀስ አይገድበንም። ቀጣዩ እርምጃችን ይህ የተላለፈው ውሳኔና ሌሎች ውሳኔዎች መተግበራቸውን ለማረጋገጥ የምናደርገውን እንቅስቃሴ መቀጠል ይሆናል።
ኤኮዋስ አባል ሀገራቱና ፍርድ ቤቶቻቸው የበለጠ ትብብር እንዲያደርጉ በዚህ ወር ጥሪ አቅርቦ ነበር። የዓለም አቀፉ ሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ቃል አቀባይ ሻውን ባካሪ እንደሚሉት ናይጄሪያ ኤኮዋስ ባሳለፈው ውሳኔ በመገዛትና ቁርጠኝነት በማሳየት የመሪነት ሚና መጫወት አለባት።
A country that prides itself as a country where
በህግ የበላይነት እንደሚያምን በመግለጽ
የዘገባው ድምጽ ድንገት በመቋረጡ ይቅርታን ጠይቃለን። ወደ ተከታዩ ዘገባ እናልፋለን። ዋሽንግተን ዲሲ አሁን ከቀኑ 2:32 ነው። በነገራችን ላይ አዲስ አበባ ላይ 3:00 ከምሽቱ ከ32 ነው። የዋሽንግተን ዲሲ ፖሊስና እሳት አደጋ ለዩክሬን እርዳታ ለማሰባሰብ እየተንቀሳቀሱ ናቸው። ሌሎችም በጎ አድራጊዎች በዚያ ለሚገኙ ተረጂዎች እንደዚሁ ድጋፋቸውን ለመስጠት እየሰሩ መሆናቸውን እየገለጹ ናቸው። አና ኮስቱቼንኮ ያጠናቀረችው ዘገባ አለ፣ ቆንጅታ እየታቀርበዋለች።
ዋሽንግተን ዲሲ አቅራቢያ የምትገኘው የአርሊንግተን የእሳት አደጋና የፖሊስ ማዕከሎች ወደ ዩክሬን የሚላኩ ሰብአዊ እርዳታዎችን እያሰባሰቡ ናቸው። እስካሁን እርዳታ የያዙ 30 ትላልቅ ሳጥኖች ሰብስበው ጭነዋል። የአርሊንግተን ፖሊስ ባልደረባ ኔት ሃይንስ ይናገራሉ።
እርዳታው ከሚላክላቸው ከተሞች መካከል ቼርኒሃቭ፣ ኮዞሌትስ፣ ኪየቭ፣ ቪቮሮድ ይገኙባቸዋል። እርዳታው በብዛት እየመጣ ነው። ስለዚህ እኛም የዩክሬን እርዳታ በጎ ፈቃደኞች በተባለው የበጎ አድራጎታችን ድርጅት በኩል ጠዋት የጀመርን እስከ ማታ እየሰራንን
የጥይት መከላከያ ሰደርያዎችና የሕክምና ቁሳቁስም ሰብስበዋል። እርዳታውን የሚሰበስቡት ዩክሬንን እንርዳ የተባለው ድርጅት በጎ ፈቃደኞች ናቸው። እርዳታው ተጭኖ ወደ ዩክሬን ይላክና ወደ ተለያዩ ከተሞች ተወስዶ ይከፋፈላል። ዩጂኒያ ሶሮካ በበጎ ፈቃደኛው ስብስብ የማከፋፈያ ማዕከል እየሰሩ ናቸው።
አሁን የአስክሬን ጥቅሎ ማንሻዎች በመጫን ላይ ነን። እነዚህ ለአዋቂ ሰው የሚሆኑ ትላልቆቹ ናቸው። የሚያሳዝነው ለልጆች የሚሆኑ ትናንሾችም አሉ። ወደ ቮርዜል፣ ጎስቶሜል፣ ቡቻን ወደ መሳሰሉ ኪቭ አካባቢ ያሉ ከተሞች ይላካል።
የበጎ ፈቃደኛ ድርጅቱን እንደ አውሮፓውያን አቆጣጠር በ2014 በሩሲያ የተወረረችውን የዩክሬንን ዶኔትስክ ክፍለ ግዛት ለመርዳት ያቋቋሙት ዋሽንግተን ዲሲ አካባቢ የሚኖሩ ዩክሬናዊ አሜሪካውያን ናቸው። አሁን ሃርኪቭ ኦዴሳ፣ ሚኮላይቭ እና ሌሎች በርካታ ከተሞችንና መንደሮችን እየረዱ ነው። ድርጅቱ እስካሁን 7500 ለጦርነት ወቅት የሚሆኑ የመጀመሪያ ሕክምና እርዳታ ጥቅሎችን የላከ ሲሆን ተጨማሪ 20,000 ጥቅሎችን ለመላክ እየሰራ መሆኑን ተናግሯል። በጎ ፈቃደኞቹ መድኃኒት፣ የሕክምና መሳሪያዎች፣ ልብስ፣ ምግብ ወዘተ እየሰበሰቡ ናቸው። ከበጎ ፈቃደኞቹ አንዷ አሌክሳንድራ ሴደሪስካ እንዲህ ይላሉ።
Everyone needs to unite. Ukraine is one.
ሁላችንም መተባበር አለብን። ዩክሬን አንድ የምትሆነው እኛ ሁላችንም ስንተባበር ነው። ሁላችንም ለጋራ ድላችን አስተዋጽኦ ማበርከት እንችላለን። ዩክሬን እንደምታሸንፍ እተማመናለሁ።
ዩክሬን ውስጥም እርዳታውን ተቀብለው የሚያከፋፍሉ በጎ ፈቃደኞች ተሰማርተዋል። የዶኔትስክ ክፍለ ግዛት ነዋሪ የነበሩት ዲዩድሚላ ሳደሬና ጦርነቱ ሲጀመር መኖሪያቸውን ለቀው የወጡ ናቸው።
Everyone needs to unite. Ukraine is one.
ሁላችንም መተባበር አለብን። ዩክሬን አንድ የምትሆነው እኛ ሁላችንም ስንተባበር ነው። ሁላችንም ለጋራ ድላችን አስተዋጽኦ ማበርከት እንችላለን። ዩክሬን እንደምታሸንፍ እተማመናለሁ።
ቦሪስ ፒል ፕሮዱን ደግሞ በሩሲያ ኃይሎች ያለማቋረጥ የምትደበደበው የደቡባዊ ዩክሬኗ ሚኮላይቭ ነዋሪ ነበር። ከወረራው በኋላ ለቆ ወደ ምዕራቡ አካባቢ ሄዷል። በውጊያው ሊሰለፍም ተመዝግቧል። እስከዚያው በእርዳታ ማከፋፈያ ማዕከሉ ቢሮ ውስጥ ያስተዳደር ስራ እየሰራ ነው።
በውጊያ ግንባሩ ላይ እየተከናወነ ያለውን እያየነው ስለሆነ እንደምናሸንፍ በደንብ እንድንተማመን አድርጎናል። ጥቃት ለመመከት ግንባሩ ላይ የተሰለፉት ተከላካዮቻችን በደንብ ልምድ ያላቸውና በራሳቸው የሚተማመኑ ናቸው። ፈገግ ብለው ስለምናያቸው ያለኛ ተስፋ ይሰጠናል። እንደምናሸንፍ አንጠራጠርም።
ዩክሬንን እንርዳ የተሰኘው በጎ ፈቃደኛ ድርጅት አምቡላንሶች፣ የእሳት አደጋ መኪናዎች እና በብዙ 10 ሺዎች የሚቆጠሩ የሚተከሉ አጥሮች ልኳል። ከአሜሪካውያን ግለሰብ ለጋሾች እና ከድርጅቶች ከ7 ሚሊዮን ዶላር በላይ የሚገመት እርዳታ እንዳሰባሰበ ይናገራል።
ከአሜሪካ ድምፅ እየተላለፈላችሁ ያለ የሐሙስ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ሚያዝያ 13 2014 ዓ.ም ከምሽቱ 3 ሰዓት ከ37 ደቂቃ ነው። አሁን አዲስ አበባ ላይ ዝግጅታችን ይቀጥላል። አውራምባ 50ኛ ዓመቱን አከበረ። ባህልና ማህበረሰብ እንደ ሀገር ለገጠመን ችግር መፍትሄው በሰው ልጆች ሁሉ እኩልነት ማመን ነው ይላሉ የአውራምባ ማህበረሰብ መስራች ዙምራ ኑሩ። ማህበረሰባቸው የመሰረቱትና የሚመሩት 50ኛ ዓመቱን ባህር ዳር ላይ አክብረዋል። በሥነ ሥርዓቱ ላይ አስቴር ምስጋናው ተገኝታ ነበር፣ ተከታዩን ዘግባለች።
በኢትዮጵያ አርያ የሆኑ ትውልዶችን ከማፍራት አንጻር ቀዳሚ ከሚባሉት አንዱ ነው የአውራምባ ማህበረሰብ። ሌብነትን አጥብቆ የሚጸየፍ፣ መጥፎ አስተሳሰብን ከምንጩ የሚያደርቅ፣ የጾታ እኩልነትን የሚያከብርና በስራ የሚያምን ትውልድ ፈጥሮ አይተናልና ይላሉ ማህበረሰቡን በቅርበት የተመለከቱ። የአውራምባ ማህበረሰብ ይህንን ጠቃሚ እሴቱን እንደያዘ 3 ትውልዶችን ተሻግሮ 50ኛ ዓመቱን አክብሯል። የማህበሩ መስራች የሆኑትና ሰፋዳለ አስተዋጽኦአቸው የክብር ዶክትሬት ያገኙት ዙምራ ኑሩ በእነሱ አስተምሮ የሰው ልጅ ከቁስ በላይ መሆኑን ያብራራሉ።
ትልቁ ሀብት ግን ደግሞ ሰው ነው። ሁለተኛ ደረጃ ገንዘብ ምንድነው? ራስን የምትሸፍንበት፣ ደካማ ገንዘብን የምታገዝበት፣ የቸገረህን ነገር የምታሟላበት ሁለተኛ ደረጃ ገንዘብ ብለን ያለው።
የማህበረሰቡ የህዝብ ግንኙነት ኃላፊ ወይዘሮ እናንየ ክብረትም ይህንኑ አስተምሮ ነው የጠቀሱት።
ለምን እናውራባ ማህበረሰብ ትልቁ እንኳን አይደለም የሰው መስራት ወሮ እናገኝ አንስሶ አስተላልፎ ለማገኘቱ የሚሰጥ ባህል የሚባይልኝ ወድቀት ተዘጋጅ ኮሚቴ ወደ 2 ኮሚቴዎች አሉን። አንድ ወድቀት ተዘጋጅ ኮሚቴ ማለት ማንኛውም ማለት ኮሚቴ ያስረክባል። ኮሚቴው አሁን ወሮም ይዞ አስተላልፎ ባለቤቱ መጥቶ እንዲወስድ ያደርጋል እየወሰደ
በ50 ዓመቱ ክብረ በዓል ላይ ያነጋገርኩት የአህዱ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስኪያጅና የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንት ጥበቡ በለጠ ስለ አውራምባ ማህበረሰብ ሁለት ነጥቦችን ያነሳል።
በተማሪዎች እንቅስቃሴ የመሬት ላራሹ ትውልድ የሚባለው ወይም ደግሞ የዘውግ ፖለቲካ የጀመሩ በተለያዩ የፖለቲካ አስተሳሰቦች ግራ ዘመሞች እንደዚሁም ደግሞ ከተለያዩ ሀገሮች የፖለቲካል ፍልስፍናዎችን ይዘው የገቡ ወጣቶች ኢትዮጵያ ውስጥ በስፋት በመጡበት እንቅስቃሴ ባደረጉበት ወቅት ነው አውራምባ ኢትዮጵያ ውስጥ የተመሰረተ ኢትዮጵያዊ የሆነ እንደገናም ደግሞ የዓለምን እድገት ግስጋሴ ባህል ሃይማኖት ምን አጥንቶ ከዛ ውስጥ ለዚህ ማህበረሰብ ይሆኑታል ያለውን እሴቶች በዙምራኑ አማካይነት ይዞ ወጡ ናቸው። ከ64 እስከ 2014 እስካሁን ድረስ ባለው ጉዞ ውስጥ አውራምባ አንድም ጊዜ ተከሶ አያውቅም።
ጥበቡ ያነሳው ሁለተኛው ነጥብ ባለመማር ውስጥ ያለውን የሐሳብ ልዕልና ነው።
መስራቹ ዙምራ ኑሩ የተማረ አይደለም የቀለም ትምህርት ከተፈጥሮ ከህይወት ተምሯል። ባለቤቱ እና እነ ክብረት እንደዚሁ የሱ ተከታይ ናት። ማህበረሰቡ ከሱ ጋር መክሮ ቁጭ ብለው እየመከሩ ሰላም ምንድነው? ምድራችን ወደ ሰላም እንዴት እናምጣ? የግጭት መንስኤዎች ምንድናቸው? እንዴትስ አድርገን እንቋቋማቸው እናስተካክላቸው? በማለት በማውራት ሳይሆን በመኖር ከተለያዩ ብሔረሰቦች መጥተው አሁን አውራምባ ይባለው ደቡብ ጎንደር ውስጥ ባለ ቦታ ላይ ያው በነሱ አስተምህሮና አስተሳሰብ የተማረኩ ሰው በሰጧቸው ቦታ ላይ ነው የሰፈሩት። እነዚህ ሰዎች የራሳችንን ልንጠይቅ ምንችል የቀለም ትምህርት ሳይኖራቸው እንዴት እንደዚህ አይነት ማህበረሰብ ሊሆኑ ቻሉ የሚለው ከነሱ ብዙ ትምህርት ዩኒቨርሲቲዎቻችን የሚወስዱበት ሞዴል የሚሆኑበት ነውና ተምሳሌትነታቸው ከኢትዮጵያ አልፎ አሁን ባለፈው በ2014 ዓለም አቀፍ የሰብአዊ መብት ጉባኤ በሚካሄድበት ሰዓት ከኢትዮጵያ የተሸለሙ አውራምባዎች ናቸው።
ሌላው አስተያየት ሰጪ በባህር ዳር ዩኒቨርሲቲ መምህርና ረዳት ፕሮፌሰር የሆኑት ሰይድ መሐመድ ስለ አውራምባ ማህበረሰብና ፍልስፍናው ተከታዩም ብለዋል።
ሀገራዊ ራዕይ ያለው ማህበረሰብ ነው። የግለሰብ ስብዕና ከፍ የሚያደርግ ነው። የወንድና የሴት እኩልነትን የገነባ ነው። እውቅና የሰጠ ነው። በስራ ባህል የሚያምን ነው። በእውቀት የሚያምን ነው። ፍልስፍና አላማዎች እውነትን በትጋትና በጥንቃቄ መፈለግ፣ ካገኘሽ በኋላ ያንን እውነት እየተጠቀምሽ ለበጎ ስራ ማዋል መቻል። ዙምራ ያደረገ ይሄ ነው። ማህበረሰቡንም የመሰረተበት ይሄ ነው።
በተግባር የተገለጸው የአውራምባ ማህበረሰብ አስተምሮ ለብዙ ምሁራን የምርምር መነሻ የሆነ ነው። ከሰላም አንጻር በዓለም አቀፍ የሰብአዊ መብት ድርጅቶች ሽልማት ያገኙ፣ ከስራ አንጻር ጥቃቅን ኢንዱስትሪዎችን በደጃቸው የከፈቱ፣ ከመልካም ስብዕና ግንባታ አንጻር ምሁራንን ያፈሩ ናቸው ይላሉ አውራምባን በቅርበት ያጠኑ ምሁራን። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር።
ወደ ተከታዩ ቅንብር እንሸጋገር። የተፈጥሮ አካባቢ ሳይንስና ሕይወት። በኦሮሚያ ደቡባዊ አካባቢዎች በተለይ በቦረና ዞን ተከስቶ በቆየው ድርቅ ምክንያት የሞቱ እንስሳት አካላት በወቅቱ ካልተነሱ ወረርሽኝ ሊከሰት እንደሚችልና ይህም ተጨማሪ ሰብአዊ ቀውስ ሊያመጣ እንደሚችል አክሽን አገንስት ሃንገር የሚባል የረሃብ ተከላካይ ቡድን አስታውቋል። ድርቅ ባጠቃቸው አካባቢዎች ሲጠበቅ የነበረው የበልግ ዝናብም በቂ ባለመሆኑ ምክንያት የድርቁ ሁኔታ መቀጠሉን የአክሽን አገንስት ሃንገር የቦረና ዞን የመስክ አስተባባሪ አቶ ሰሎሞን አሰፋ ለቪኦኤ ተናግረዋል። ስምንሽ የቆየነች ያነጋገረቻቸው ነው።
በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅ ክስተቱን በተደጋጋሚ ሲዘገብ ቆይቷል እና በኢትዮጵያ በተለይ በድርቅ የተጠቁት አካባቢዎች በአሁኑ ሰዓት የትኞቹ አካባቢዎች ናቸው? ምክንያቱስ ምንድን ነው?
ደቡብ ኦሮሚያ ፓርት፣ አሁን ያለሁበት ቦረና ፓርት ላይ፣ ሶማሊያ
በአጠቃላይ እነኚህ ተመሳሳይ ምክንያቶች ያሏቸው ድርቆች ናቸው። ወደ ኋላ ለመልስሽና ኢሊኖ 2017 ላይ ተከስቶ ነበር። ከዛ በኋላ እነኚህ ቦታዎች ደግሞ የመንግስት ትራንዚሽኑ በነበረበት ሰዓት በጦርነት የተጎዱና ስቴብል ያልሆነ ኮሚኒቲ ያለው ያም አንድ ኢምፓክት ነበረው። ህብረተሰቡ የዕለት ተዕለት ኑሮውን በአግባቡ እንዳይሰራ እንዲፈናቀልና የዕለት ኑሮ ላይ ኔጌቲቭሊ ኢምፓክት ያደረገ ነገር ነበር። ከዛ በኋላ የበረሃ አንበጣ የተከሰተባቸው ቦታዎች ናቸው። እነኝህም ህብረተሰቡ የገቢ ምንጭ ሆኑ 90% በላይ የሆነው የዕለት ጉርስ ማግኛቸው የእንስሳት እርባታ ላይ ናቸው። ይህን እንስሳቶቻቸው ደግሞ የሚያደርጉት በጣም በባህላዊ በሆነ መንገድ በተፈጥሮ የሚገኙ የግጦሽ ቦታ ልቅ በሆነ መንገድ ሳይንሳዊ ባልሆነ መንገድ እያስገጡ ነው እና በአንበጣው እነኛን ምግቦች በላባቸው፣ ሰብል የሚያመርቱትንም አንበጣው ጎዳባቸው። ከፕልድ ዊዛት ደግሞ ኮሮና መጣና ቫሉቾች ነው የገበያ ሲስተሙን ቶታሊ ለአንድ አመት ተኩል ምናምን አበላሸው። ከዛ በኋላ ኮሮና ባለበት ሰዓት ላይ ደግሞ እነኚህ ሁለቱ አካባቢዎች ሁለት ሬኒ ሲዝን አላቸው። አንደኛው ከሴፕቴምበር እስከ ኖቨምበር ድረስ የሚሆን በጣም ሾርት ሲዝን የሆነ 30% ፕሮዳክሽን ዲፔንድ የሚሆኑበት፣ ከዛ በኋላ ደግሞ ማርች ኤፕሪል ሜይ ድረስ እየኖረ ረዥም 70% ምርታቸውን ዲፔንድ የሚያደርጉበት እንትን የአጭሩ የዝናብ መጠን ለሁለት ሲዝን ፌል አድርጓል ቶታሊ። የረዥሙ ዝናብ መጠን ደግሞ አሁን ከረንትሊ ባለው ሁኔታ ማርች መጀመሪያ የነበረበት ዝናብ በበቂ ሁኔታ አልጀምረም እና ለተከታታይ ሁለት ሬን ሲዝኖች ሁለቱም የዝናብ ወቅቶች ሊያልፏቸው ነው እና በእነኚህ ምክንያቶች ዓለም አቀፍ ሁኔታዎች ላይ ደግሞ የምናየው የዚህ የክላይሜት ቼንጅ በጣም ኢምፓክቱ እየታየበት አሁን የድርቁ ውጤት እየታየ እንጂ ድርቁ ቆይቷል። ከዛ በኋላ ደግሞ ሀገራችን ያለችበት ሁኔታ ለጦርነት ነው ከረንትሊ የተነሳው የዩክሬንና የራሽያ ጦርነት ኢሚዲየትሊ ነው እዛ አካባቢ ያሉ ሀገሮችን ኢምፓክት ሲያደርግ፣ ለምሳሌ የአንድ ሊትር ዘይት ዋጋ ከ100 ብር ወደ 200 ብር አስከሌት አድርጓል። እነኚህ ሁሉ የማርኬት ሲስተሞች መበለሻሸት ህብረተሰቡን ለችግር ዳርጎታል ነው የምለው። አጠቃላይ
እስካሁን ድረስ በሰውና በከብት ላይ የደረሰው ጉዳት ምን ይመስላል? አሁን በጠቀሷቸው አካባቢዎች
በደንብ የማውቀው የቦረናን ነው። አዝ ኦፍ ኤፕሪል 7/2022 በወጣው መሰረት ቦረና ያለው ከብት ቁጥር 6.4 ሚሊዮን ነው ተብሎ ይገመታል። ከዛ ውስጥ 20% ወይም 1.3 ኢኮኖሚካል ሎስ ደረጃ ላይ ደርሷል። ያ ምንድን ነው? ወደ 691 ከብቶች ቶታሊ ሞተዋል። 660 አካባቢዎቹ ደግሞ ምንም መንቀሳቀስ አይችሉም። ለመሞት ዝግጁ ሆነው ሲነሱ እንኳን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በአርሶ አደሩ ወይ በአርብቶ አደሩ ተደግፈው እንትን የሚሉ ነው እና አሁን ይሄ የሚያስነግርሽ ኤፕሪል 7 ላይ ነው ያለው። ግን ሲቹዌሽኑ ስላልተቀየረ ወርስ ሲቹዌሽን ነገሮች እየተባባሱ ይመጣሉ እና ቶታሊ እንስሳቶቹን ያጣል ነው የሚባለው። ወደ ገንዘብ ሲገምቱት ወደ 11 ቢሊዮን በኢትዮጵያ ብር አጥቷል ነው ባለው አርሶ አደሩ። ቦረና ላይ 1.2 ሚሊዮን ህዝብ ይኖራል ነው የሚባለው። ከዛ ውስጥ ወደ 6000 የሚሆኑ ሀውስሆልድ 100% እንስሳቶቻቸውን አጥተው ለስደትና ለሌሎች አላስፈላጊ አይነት የዕለት ጉርስ የማግኛ ሲስተማቸው 100% የተበላሸባቸው ናቸው ተብሎ የወጣ ቁጥር አለ። የሰው ህይወት ሞት ላይ እስካሁን ምንም የመጣ የለም፣ ግን ስጋቱ አለ። ኒውትሪሽን እጥረት እየታየባቸው እናቶችና ህጻናት ቁጥር 44% ጨምሯል። ቶሎ መፍትሄ ካልተሰጠና አሁን እነዚህ ማልኖርሽ ሆኗል የተባሉ ህጻናትና እናቶች በወቅቱ ትሪትመንቱን ካላገኙ ይሄ ስጋት አለ።
አሁን ደግሞ የበልግ ዝናብ የሚጠበቅበት ጊዜ ነበረ። በቂ ዝናብ እየዘነበ እንዳልሆነ በሜትሮሎጂም ትንበያውም ያሳያል እና በቀጣይ ይሄ በድርቁ ላይ የሚያስከትለው ተጽዕኖ ምን ይመስላል?
የእኛን አይነት አክሽን አጌንስት ሃንገር የሚና ድርጅት የእኛ አይነት ድርጅቶች ለከብቶችም ቀለብ ማቅረብ መድኃኒትም ማቅረብ እየሞከርን ነው። መንግስትም ሌሎችም እንደኛው ተመሳሳይ አይነት ድርጅቶች ጤናና በስነ ምግብ ዙሪያ ብዙ እያገዝን ነው። ትርጉም ያለው እንስሳቶች ሞተዋል ብያለሁም። እነሱን ነገሮች ጥንቃቄ ባለው ሁኔታ ወይ መቀበር ወይ መቃጠል ምናምን ካልሆነ አሁን እቺ የምትጥሏ አነስተኛ ዝናብ ደግሞ ሌላ አይነት በሽታ አተት ወር ኮሌራ የሚባል አይነት በሽታ አለ። እነሱን እንዳያመጣም ስጋት አለበት ዞኑ እና ማህበረሰቡ እና ኦልሬዲም ጉዳቱ እየተከሰተ ሊሆን ይችላል እና ለቀጣዩ የዓለም አቀፍ ማህበረሰቡ እንደዚህ አይነት ድጋፎችን ለማድረግ ጆሮ ቢሰጠን እላለሁ።
የሞቱትንም ለመቅበር እና ለማቃጠል ራሱን ይቻለ
ምክንያቱም በጣም ትልቅ ቁጥር ያለው 1.3 ምናምን አካባቢ ወር 600 ምናምን ሺ እንስሳቶች መሞት ማለት ብዙ ነው። ደቁት በህብረተሰቡ መኖሪያ አካባቢ ላይ ነው። በጥንቃቄ አይደለም የተነሱት አንዳንድ አሳስመቶች ስናደርግ ስናይ እና አነስተኛ እንዲሁም ዝናቡ የጀመረበት አካባቢ ስላለ በአነስተኛ ሁኔታ ጥቅም ባይሰጥ እንኳን ለዚህ ለጉዳት ስለማያዝ አብዛኛው የሁማኒታሪያን አክተር ኮንሰርን ነው።
እንግዲህ የአየር ንብረት ለውጥ ከጊዜ ወደ ጊዜ እየተባባሰ የሚሄድ ችግር ነው፣ ዓለም አቀፍ ችግር ነው። በዚህ የሚቀጥል ከሆነ ደግሞ በድርቅ የተጠቁት አካባቢዎች የሚኖሩት ሰዎች ዕጣ ፈንታቸው ምንድን ነው የሚሆነው? ህብረተሰቡ ዘላቂነት ባለው መንገድ ራሱን በምግብ እንዲችል ማድረግ የሚቻለው እንዴት ነው?
መሆን ያለበት ምለው ዓለም አቀፍ የአየር ሁኔታን ኢምፓክት እያደረጉ ያሉ ትልልቅ ሀገሮች እና ሂዩጅ ሀብት ያላቸው የዚህ ዓለም ላይ እየመጣ ያለውን የተፈጥሮን መፋለስ እንደ ምሳሌ ይህን አካባቢ ጠቅሳለሁ። ምንም ኮንትሪቢዩት ሳያደርግ ነው እንደዚህ አይነት ኢምፓክቱን እያየው የኑሮ ሲስተማቸው እንዲቀየር ከዛ አካባቢ የሚገኘው ሀብት ወደዚህ ሞቢላይዝ መደረግ አለበት። ለምሳሌ አንድ ቀንም ጠብ የምትለው ዝናብ ትርፉን ውሃ ጎርፎን የሚሄደው ውሃ እንትን ለማለት ትልልቅ የአፈር ዳሞች መንግስት በአቅሙ እየሰራ ነው ያለው። 1, 2, 3, 4 እየተሰሩ ነው። እንደዚህ አይነት ዳሞች ቢገነቡ፣ ሌሎች ረዥም ትልቅ ሀብት የሚፈልጉ የከርሰ ምድር ውሃ ስራዎች ቢሰሩ እና ሌሎች ደግሞ ሶፍትዌር ፓርቶች ህብረተሰቡ ወይም አካባቢው ላይ የሚኖረው እንትን የእንስሳት አረባብ ዘዴውን እንዲቀይር ሲቀይር ምን ምን አይነት ኢንፑቶች ያስፈልጉታል የሚለውን ነገር ሀብት ተገኝቶ ካልተደረገ ይሄኛው እሳት ማጥፋት ብቻ ነው የሚሆነው እና ሎንግ ተርም እንትኑ በዛ አይነት መልክ ቢቃኝ ነው በእርዳታ ብቻ የሰው ህይወት በዘላቂ ሁኔታ ማቆየት የሚቻል ስለማይመስለኝ በዛ አይነት መልክ ቢታሰብ።
አቶ ሰለሞን ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። እሺ።
ከነዚሁ ለአደጋ ከተጋለጡ አካባቢዎች የምናቀርብላችሁን ዘገባዎች እየተከታተልን ማቅረባችንን እንቀጥላለን። በነገራችን ላይ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ በመጪዎቹ 3 ተከታታይ ቀናት ውስጥ አነስተኛ የሚባል ዝናብ ወይም እርጥበት እንዳለ ያሳያል። ለምሳሌ ሞያሌና ነገሌ አካባቢ እንደዚሁ አነስተኛ ዝናብ አለ። ከፍተኛ ሙቀታቸው ከ 26 ዲግሪ ሴልሺየስ እስከ 29 ነው። ዝቅተኛ ሙቀታቸው 15 ዲግሪ ሴልሺየስ ነው። ጎዴም አካባቢ እንደዚሁ አነስተኛ ዝናብ አለ። ከፍተኛው 36 ዝቅተኛው 22 ዲግሪ ሴልሺየስ ነው። መልእክት አለን እንለፈው።
ጋቢና ቪኦኤ አርብ ሚያዝያ 14 2014 ዓመተ ምህረት በሚኖረው የቀጥታ ስርጭት በውጭ ሀገራት የሚኖሩ ወጣቶች ባህልና ትውፊታቸውን ለመጠበቅ በሚያደርጉት ጥረት ዙሪያ ውይይት ያከናውናል። ወጣቶች የተለያዩ ባህሎችን ለማስታረቅ ከአዳዲስ ባህሎችና ትውፊቶች ጋር ለመላመድ በሚያደርጉት ጥረትና በገጠሟቸው ፈታኝና አስደሳች ገጠመኞች ዙሪያም እንነጋግራለን። በዚህ ልዩ የበዓል ስርጭት ላይ ልምዳችሁን ማካፈል የምትሹ፣ አስተያየትና ጥያቄያችሁን ማጋራት የምትፈልጉ ሁሉ በውስጥ መስመር ስልካችሁን አስቀምጡልን፣ ደውለን እናገኛችኋለን። አሊያም ደግሞ አስተያየታችሁን ከዚህ መልእክት ስር ተውልን፣ በመሰናዷችን ውስጥ እንዲካተት እናደርጋለን። ጥያቄዎቻችሁን በስልክ ለማድረስ የመደመር ምልክትን ተጭናችሁ 1-202-205-9942 የውስጥ መስመር 14 ላይ በድምፅ የተቀረጸውን መመሪያ ተከትላችሁ ጥያቄዎቻችሁን አኖሩልን። የዋትሳፕ ቁጥራችን የመደመር ምልክት 1-202-251-3505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ተሳተፉ፣ ጋቢና ላይ ተከታተሉት። የአስተያየቶቻችሁ ክፍለ ጊዜ ደግሞ ይቀጥላል።
እንደምን ዋላችሁ፣ እንደምን ከረማችሁ? ቪኦኤዎቹ ሰላም ናችሁ ወይ? ሰላም ጥብቃችሁ። ስለ ኦቲዝም ያነሳችሁት ነገር ብዙ አስተያየት ልሰጥ ይፈልጋሉ። ለሚቀጥለውም ዛሬ ብቻ ሳይሆን ከስተን ቤተሰቦቹ ከፍተኛ ችግር ላይ ነው ያለው። ተመልካች የለም፣ የሚያይ የለም፣ የሚመለከት የለም፣ የሚረዳ የለም፣ የሚያግዝ የለም። ሌላ ቀርቶ በታክሲ ውስጥ በሚሳፈሩበት ጊዜ ሰው በጣም ይከፋል። መቀመጥ አጠገባቸው መቀመጥ አይፈልግም፣ ይንቃቸዋል። ተነስቶ ከአጠገባቸው ሌላ ቦታ ይቀመጣል። በጣም በቤተሰቡ ዘንድ ያልታወቀ በሽታ ስለሆነ እጅግ ሊታሰብበት ሊተኮርበት ይገባል።
በተለይ መንግስት አንድም ነገር ለዚህ ትኩረት የሰጠ ነገር የለም። ኦቲዝምን ግን ትምህርት ሚኒስቴር አውቅም መንግስት አውቅም ምንም ነገር የሚታወቅ ነገር ይገዛ አድርግም። በጤናዎቹ ልጆች ምግብ እየተዘጋጀ ደብተር እስክሪብቶ ሁሉ ነገር እየተዘጋጀ ይረዳሉ። ኦቲዝምን የሚያው የለም የተኛው መንግስት ያለፈም ይሄኛው የምንም ነገር ለኦቲዝም የተደረገለት የለም። አባካቹ እቺን ነገር ለመለከቱ ክፍል አስተላልፉልን። ኦቲዝምን ተመልከቱት፣ እዩት፣ አግዙት፣ ከጎኑ ቆሙ። እናቶች በጣም ተቸግሯል፣ ቤት ውስጥ ተደብቆ ነው ያሉ፣ ማውጣት አስፈርቷቸዋል። እጅግ በጣም የሚያሳዝን በሽታ ነው። ዛሬ ቦታ አልተሰጠም። እንደምታው ብዙ ሚሊዮን ሰዎች በዚህ የተለከፉ ናቸው። መድኃኒት እንደሌለው ያው እየተነገራችሁ ነው። መፍትሄ እንደሌለው ማንም ሰው የሚያውቀው ነገር የለም። ብዙ እገዛ ቤተሰቦች ከነሱ ጋር ስላለፉ ነው ስለወደቁ ነው። ስለዚህ ባካችሁ እቺ መልእክት አስተላልፉልኝ። በጣም አመሰግናለሁ ለምታደርጉልኝ ትብብር። በቅድሚያ አመሰግናለሁ። ደህና ዋሉ። ቪዎች
እናመሰግናለን። እኛም ለአስተያየቶ እንሆ አድርሰናል። ይህ የአሜሪካ ድምፅ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ባለፈው ህዳር የተደረገው እንደ አውሮፓ አቆጣጠር የ2021 የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ወይም ካፕ 26 እንደ አውሮፓ አቆጣጠር በ2015 በፓሪሱ ስምምነት ወደ ተደረሰባቸው ግቦች ለመቃረብ ትልቅ ግፊት አድርጓል። በአየር ንብረት ላይ የደረሰውን ቀውስ በአስቸኳይ ለመፍታት ነፍሳትንና ህይወትን በመታደግ በሚሊየን የሚቆጠሩ የሥራ ዕድሎችን እንዲሁም ጤናማና ንጹህ ዓለምን ለመፍጠር የገባውን ቃል መፈጸም የዓለም ማህበረሰብ ድርሻ ነው። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ወይም ካፕ 26 ወደ 200 የሚጠጉ አገሮች አንድ ላይ እንዲመጡ አድርጓል። ይህም የዓለምን ሙቀት መጠን በ1.5 ዲግሪ ሴልሺየስ ዝቅ ለማድረግ እንዲሁም የካርቦን ዳይ ኦክሳይድ ልቀትን እንደ አውሮፓ አቆጣጠር እስከ 2030 ድረስ በ45% በመቀነስ በመቶኛው አጋማሽ ዓመት ልቀቱን ወደ ዜሮ ማውረድና ሌሎቹን የግሪንሃውስ ጋዝና ልቀት በሚገባ መቀነስን ይመለከታል። በዩናይትድ ስቴትስ የፕሬዝደንቱ ልዩ የአየር ንብረት ልዑክ ጆን ኬሪ ባለፈው ህዳር ግብጽ ሻርም አልሼክ ውስጥ በተደረገው የኮፕ 27 ጉባኤ ሲናገሩ አሁን እነዚያን ቢሆኖች ወደ ተፈጻሚ ትዕዛዞች ለመቀየር በዝግጅት ላይ ነን ብለው ነበር። ጆን ኬሪ የአዳዲሶቹ ተጨማሪ የተፈጻሚ እቅድ የመጣውም እዚህ ጋር ነው ካሉ በኋላ ይህ ማለት የተገባውን ቃል መተግበር፣ ያልጠነከሩ ቁርጠኝነቶችን ማጠናከር እንዲሁም እቅዶቹ ጨርሶ በሌሉበት ቦታ ደግሞ አዳዲስ ቁርጠኝነቶች፣ ጥረቶች መፍጠር ናቸው ብለዋል። 65% የሚሆነውን የዓለም አገር ውስጥ ምርቶች የሚያቀርቡት 1.5 ዲግሪ ሴልሺየስ እንዲሆን የገቡትን ቃል ለመጠበቅ ተስማምተዋል። እነዚህ አገሮች የገቡትን ቃል ተፈጻሚ የሚያደርጉበትም ጊዜ አሁን ነው። የስሌቱ ተጨማሪ ክፍል እንደሚያመላክተው ከዚያ ውስጥ 35% የሚሆነው የምጣኔ ሀብት ድርሻ ያላቸው ሳይንቲስቶች እንደሚሉት የህልውናን መቀጠል ለማረጋገጥ አብረው መሰለፍ ይኖርባቸዋል። ጆን ኬሪ እውነታው ተፈጻሚ መሆን የሚገባቸው ሌሎች ቃል የተገቡ በርካታ ነገሮች መኖራቸው ነው ይላሉ። ከነዚህ መካከል በዓለም የዓለም አቀፍ የሜቴን መጠንን ለመቀነስ የተገባው ቃል እንዲሁም የዜሮ ልቀትና የቅሬታ አካል ነዳጅ ቅነሳ እንዲቆም፣ የደን ጭፍጨፋ እንዲያበቃና በተገባው ቃል ላይ አገሮች ሌላ ተጨማሪ ቃል እንዲገቡ ይጠይቃል ብለዋል። በተጨማሪም ለአየር ንብረት ለውጥ ተጋላጭ የሆኑ ሰዎችና ማህበረሰቦችን ዓለም እንዲጠብቃቸው ጆን ኬሪ ጥሪ አድርገዋል። በብዙ ቦታዎች ነገሮች በተለመደው መልኩ ቀጥለዋል ያሉት ኬሪ ሰዎች በመጨረሻ ላይ የሚደረገውን መረባረብ መርጠዋል፣ ይህን ማቆም አለብን። ካሁን በኋላ ከገጠሙን ከባድ አደጋዎች አንጻር እንደ ወትሮ በተለመደው መንገድ ዝም ብለን ለመሄድ አንችልም ብለዋል። አያይዘውም አሁን ፍኖተ ካርታ አለ፣ እሱን ብቻ መከተል ይኖርብናል በማለት የምናደርገውና የማናደርገውን ነገር መወሰን የሁላችንም ኃላፊነት ይሆናል ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ተመልካቾች እንዲሁም ተከታዮቻችን እንግዲህ ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አጠር አጠር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ሙቀት ነገ ከፍተኛው የአዲስ አበባ ከፍተኛው 28 ዝቅተኛው 13 መሆኑን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል። ከፊል ደመናማ ትሆናለች ከተማዋ። ዶላር የመግዣ ዋጋ የባንክ 51 ብር ከ27 መሸጫው 52 ብር ከ30 ሳንቲም ነው። የተከበራችሁ አድማጮች ዝግጅታችን ተጠናቀቀ። በመላ ባልደረቦች ስም በዚሁ እሰናበታችኋለሁኝ። ፕሮዲውሰሩ ኤልያስ አስማረ፣ እንደዚሁም ዋና አዘጋጅ ጽዮን ግርማ፣ ዌብና ማኅበራዊ ላይ አበባየሁ ገበያዋለች፣ በስቱዲዮ ራብ ማክሊሉና ኦድሬስ ሬጅስ አብረውኝ ናቸው። ሳስተናግዳቸው የቆየሁት ሰሎሞን አባተ ነኝ። በመላ ባልደረቦቼ ስም በዚሁ እሰናበታለሁ። ሰላም ጤና ይስጥልኝ። በደህና ደሩ።